ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዶ ወልዴ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል እየተካሄደ ባለው ግጭት በመንግሥት የጸጥታ አካላት ከሕግ ወይም ፍርድ ውጪ በመፈጸም ላይ ያለ ግድያ እጅግ አሳሳቢ ነው ሲል ትናንት አርብ ባወጣው መግለጫ አስታውቋል። ኮሚሽኑ በተለያዩ አካባቢዎች ከሚገኙ ነዋሪዎች በሰበሰበው መረጃ መሠረት በርካታ ሲቪል ሰዎች መሞታቸውን፣ ለአካል ጉዳት መዳረጋቸውንና የንብረት ውድመት እንደደረሰባቸው ለመረዳት ተችሏል ብሏል። በተኩስ ልውውጦች ወይም በከባድ መሳሪያ ተኩስ ከሚሞቱ ሰዎች መካከል በመንገድና በእርሻ ሥራ ላይ እንዲሁም በቤታቸው ውስጥ የነበሩ ሰዎች ጭምር የሚገኙ መሆኑን ቤተሰቦችና የአይን ምስክሮች ያስረዳሉ ብሏል የኮሚሽኑ መግለጫ። ኮሚሽኑ ባሰባሰባቸው መረጃዎች መሠረት የትጥቅ ግጭቱ ወደ ክልሉ ልዩ ልዩ ወረዳዎች መስፋፋቱን፣ በነዋሪዎች ላይ የሚደርሰው ጉዳትም ተባብሶ መቀጠሉን ያመለክታል ብሏል። በግጭቱ አውድ በተለያዩ የክልሉ አካባቢዎች በመንግሥት የጸጥታ አካላት ከሕግ ወይም ፍርድ ውጭ የተፈጸሙ ግድያዎች እጅግ አሳሳቢ ነው ሲል ኮሚሽኑ ገልጿል። ከሕግ ወይም ፍርድ ውጭ የሆኑ ግድያዎች ሰለባ ከሆኑ ሰዎች መካከል ቤት ለቤት በተደረገ ፍተሻ የተያዙ ሰዎች፣ በግጭቱ ወቅት መንገድ ላይ የተገኙና ያልታጠቁ ሰዎች፣ የጦር መሳሪያ ደብቃቸዋል አምጡ በሚል የተያዙ ሰዎች፣ የሰዓት እላፊ ገደቦችን ተላልፈው የተገኙ ሲቪል ሰዎችና በቁጥጥር ስር የዋሉ የታጣቂው ቡድን በተለምዶ ፋኖ በመባል የሚታወቀው አባላት የሚገኙበት ሲሆን በኮሚሽኑ እና በአስቸኳይ ጊዜ መርማሪ ቦርዱ አማካኝነት የተሟላ ምርመራ ሊደረግበት የሚያስፈልግ ነው ሲል መግለጫው አክሏል። በተለይ በአማራ ክልል፣ በኦሮሚያ ክልልና በአዲስ አበባ ከተማ ውስጥ በመንግሥት የጸጥታ ኃይሎች በአስቸኳይ ጊዜ አውዱ የተስፋፋና የዘፈቀደ እስር እንደተፈጸመ አመልክቷል መግለጫው። በሲቪል ሰዎች ላይ ግድያ በፈጸሙና በዘፈቀደ እስራት ላይ በተሳተፉ አካላት ላይ አስፈላጊው ምርመራ ተደርጎ ተጠያቂነት እንዲረጋገጥ ኮሚሽኑ ጥሪ አድርጓል። በሱዳን መዲና ካርቱም ጦርነቱ እየተፋፋመ ባለበት ዛሬ ቅዳሜ የአገሪቱ ጦር ጠቅላይ አዛዥ ጀኔራል አብደልፈታህ አልቡራን ወደ ዩጋንዳ አቅንተዋል። ጀኔራሉ እስከ ቅርብ ጊዜ ድረስ ማዘዣ ጣቢያቸው በነበረ ካርቱም በሚገኝ አንድ ወታደራዊ ዋና መምሪያ ላይ በተቀናቃኛቸው መሐመድ አምዳን ዳግሎ ፈጥኖ ደራሽ ኃይል በከባድ መሳሪያ ሲደበደብ እንደነበር ነዋሪዎች መናገራቸውን የኤኤፍፒ ዘገባ አመልክተዋል። የሱዳን ሉዓላዊ ምክር ቤት ባወጣው መግለጫ አልቡራን ከዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ ጋር በሁለትዮሽና ሌሎች የጋራ ጉዳዮች ላይ ይነጋገራሉ ብሏል። አልቡራን በዩጋንዳ የሚያደርጉት ጉብኝት በቅርብ ሳምንታት ውስጥ የተደረገ ስድስተኛው የውጭ ጉዞ መሆኑ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ የኒውክሌር ተሸካሚ ቦምብ ጣይ አውሮፕላኖችንና ሌሎችንም የጦር አውሮፕላኖችን ተመልክተዋል። አርትቶይም በተሰኘው የሩሲያ ምስራቃዊ ከተማ የሚገኙት ኪም ጆንግ ኡን በሩሲያው የመከላከያ ሚኒስትር ሰርጌይ ሾይጉ እና ሌሎች ወታደራዊ አዛዦች ገለጻ ተደርጎላቸዋል ተብሏል። ለጉብኝቱ የቀረቡት መሳሪያዎች ሩሲያ በዩክሬን ወረራ የተጠቀመችበት እንደሆኑ ተጠቁሟል። ኪም በሩሲያ ያደረጉት ጉብኝት ከሀገሪቱ ፕሬዚደንት ቭላድሚር ፑቲን ጋር የተደረገን የአራት ሰዓታት ውይይትን እንደጨመረ ታውቋል። ኪም ወደ ሩሲያ ባደረጉት ጉዞ ሁለቱ መሪዎች ምን አይነት ወታደራዊ ስምምነት ሊያደርጉ ይችላሉ የሚለው ጉዳይ የምዕራቡን ዓለም አሳስቦታል። በመጨረሻም በእስር ላይ የሚገኘው የአደንዛዥ እጽ አስተላላፊዎች አለቃ ዋኪን ጉዝማን ወይም በስፋት በሚታወቅበት ኤልቻፖ ልጅ የሆነው ኦቪዲዮ ጉዝማን ትናንት አርብ ለአሜሪካ ተላልፎ ተሰጥቷል። በአሜሪካ በሱስ አስያዥነቱ እና ገዳይነቱ እንዲሁም በሚያስከትለው ማህበራዊ ቀውስ ተጠቃሽ የሆነው የፌንትኔል መድኃኒትን በማዘዋወር ክስ እንደሚመሰረትበት ታውቋል። የፕሬዚደንት ባይደን አስተዳደር የገዳዩን መድኃኒት ስርጭት ለመግታት በሚያደርገው ጥረት አበረታች እርምጃ ነው ተብሏል። የአሜሪካው ጠቅላይ አቃቤ ሕግ ሜሪክ ጋርላንድ እንዳሉት የኦቪዲዮ ጉዝማን መያዝ ከጉዝማን ቤተሰብ ጋር ግንኙነት ያለው የሲናሎዋ የአደንዛዥ ዕፅ አዘዋዋሪ ቡድን ላይ አሜሪካ በማድረግ ላይ ያለችው ዘመቻ አካል ነው። ጠቅላይ አቃቤ ሕጉ ሜክሲኮ የ33 ዓመቱን ኦቪዲዮ ጉዝማን አሳልፋ በመስጠቱ አመስግነዋል። ኦቪዲዮ ጉዝማን ከአራት ዓመታት በፊት ተይዞ የነበረ ሲሆን ቡድኑ የበቀል ጥቃት በመክፈቱ በፕሬዚደንት አንድሬስ ማኑኤል ሎፔዝ አብራዶር ትዕዛዝ እንዲለቀቅ ተወስኗል። በአሜሪካ በቀን 200 ሰዎችን በመግደል ላይ ያለውን ፌንትነል የተሰኘ መድኃኒት በሕገ ወጥ መንገድ አምርቶ በማሰራጨት የጉዝማን ቤተሰብ ዋና ተዋናይ ነው ሲሉ የአሜሪካ ባለሥልጣናት ይከሳሉ። ከፍተኛ ሱስ አስያዥ የሆነው ፌንትኔል በአሜሪካ የምግብና መድኃኒት አስተዳደር ለውጋት ማስታገሻነት የተፈቀደ ቢሆንም በሕገ ወጥ መንገድ እየተመረተ የበርካቶችን ሕይወት እየቀጠፈና ከፍተኛ የማኅበራዊ ቀውስ እያስከተለ ይገኛል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልድ ነኝ። መልካም ምሽት።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅት እናልፋለን። የአማራ ክልል ግጭት በመማር ማስተማር ዝግጅት ላይ ጫና ማሳደሩ ተገለጸ። በአማራ ክልል የተስፋፋው ግጭትና አለመረጋጋት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገለጹ። በክልሉ የግጭት ሁኔታ እና ያለመረጋጋት ስጋት ባለባቸው አካባቢዎች የተማሪዎች መዝገባ ገና እንዳልተጀመረ አስተያየት ሰጪዎች ተናግረዋል። ይኸው ተለዋዋጭ የጸጥታ ይዞታ በውይይት ዘላቂ እልባት ካላገኘ በቀር ሰላሙ አስተማማኝነት እንደማይኖረውና በስጋት ውስጥ እንደሚያቆያቸው አመልክተዋል። የትጥቅ ግጭቱ በ2016 ዓ.ም የመማር ማስተማር ሂደት ላይ ያሳደረውን ጫና አስመልክቶ ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ በክልሉ እድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶ ብቻ እንደሆኑ የክልሉ ትምህርት ቢሮ ለአገሪቱ ብሔራዊ ቴሌቪዥን አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን ከክልሉ ወቅታዊ ሁኔታ አንጻር የመማር ማስተማር ዝግጅቱ ስለሚገኝበት ደረጃ ክትትል ማድረግ እንዳልቻለ ለአሜሪካ ድምጽ ገልጿል። ዝርዝሩን ኬኔዲ አባተ ያቀርበዋል።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው የትጥቅ ግጭት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገልጸዋል። በሰሜን ጎጃም ዞን የደቡብ ሜጫ ወረዳ ነዋሪውና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የ9 ልጆች አባት በሰጡን አስተያየት በወረዳው ባሉ ትምህርት ቤቶች ሁሉ ገና ምዝገባ እንዳልተጀመረ ተናግረዋል።
አጠቃላይ ወደ 9 ልጅ ያለኝ ማስተምራቸው 3 አሉኝ። አንዷ ጨርሳለች፣ አሁን 12ኛ ጨርሳለች። አንዱ እንደያ ደያ ስኬት ነው የሚማር የ4ኛ ክፍል ነው። አንዷ ገና ጀማሪ ናት። እስካሁን ምዝገባ ተጀመረም። አካባቢው አሁን እኛ ደቡሜቻ ወረዳ ነው የሚባል፣ አሁን በአዲሱ በሰሜን ጎጃም የተከፈለ ነው እና በዚህ በአሁን በወቅታዊ ችግር ምክንያት እስካሁን ድረስ የመንግስት ኃይልም ወደዚህ ወደ እኛ አልገባም። ያለ በሳኑ ቁጥር ስለሆነ ምዝገባ የሚባል ነገር የተጀመረ የለም። እስካሁን እንቅስቃሴ የለም። ትምህርቶች እንደተዘጉ ናቸው። ወረዳ በርካታ ትምህርት ቤቶች አሉ። በወረዳ ውስጥ እስካሁን ድረስ የተጀመረ የለም።
አስተያየት ሰጪው እንደገለጹት እስካሁን በቆየው አሰራር የመስከረም ወር የመጀመሪያ አጋማሽ ትምህርት የሚጀመርበት ነበር። ይሁንና በአከባቢው አልፎ አልፎ ግጭቶች እንደሚስተዋሉ ጠቅሰው ይህ ሁኔታ ካልተቀረፈ የመማር ማስተማሩ መዘግየት ብቻ ሳይሆን ሌሎች መሰረታዊ አገልግሎቶችም አለመኖራቸው እንደሚያሰጋቸው አመልክተዋል።
ከዚህ በፊት እኮ ዘባ ባግኛ ካይ ላይ ያበቃ ነበር ባግኝ እንዳበቃ ጨርሻል እዚያ በኋላ መስከረም ትምህርት ነበር እንጀምር ይመስል በዚህ አግባብ የሚቀጥል ከሆነ ለማጥም ወደኋላ በዚህ በተነስተው ችግርም የግባት አቅርቦት ላይ ችግር ፈጥሮብን የነበረ ቀጣይ እንዲሆን መንግስት ያስተካክለው ነገር ኑሮ በድርድር በውይይት ተፈቶ ወደ ሰላም ካልመጣ ስጋቱ በጣም የከፋ ስጋት ነው ያለ።
በክልሉ ግጭቶች ካሉባቸው ዞኖች አንዱ በሆነው የሰሜን ሸዋ ዞን የተለያዩ አካባቢዎችም የተማሪዎች ምዝገባ እንዳልተጀመረ ከስፍራው ያገኘነው መረጃ ያመለክታል። በዞኑ ሞጃና ወደራ ወረዳ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት መምህር የሆኑና ስማቸው እንዲጠቀስ ያልፈቀዱ አስተያየት ሰጭ ስለ ሁኔታው ያስረዳሉ።
እስካሁን ድረስ ምንም እንቅስቃሴ አልተጀመረም እና እኛም አጋጣሚ ያው ቤት ውስጥ ነው ያለነው አመራሮቻችን እዛ ጥኑ ጽፈት ቤቱ ካምፕ ምናምን ስለሆነ መግባት አልቻሉም። እነሱም ማዘዝ አልቻሉም። ያው ግጭቱ አለ በፍራቻ ላይ ስለሆነ አሁን ወላጅም አይልክ በዚህ ወቅት እና ወላጅ ስለማይልክ ምንም የለም። ያው ርሳነ መምራኖች ምናምን አልገቡም ወደ ትምህርት ቤት። እንደ ወረዳ አንድ ትምህርት ቤት ብቻ የመዘገባ አለ እስካሁን ድረስ። የአሁንን መዝግቧል ጀምረዋል ያልኩ አንድ ትምህርት ቤት ከግጭት ነጻ ነው እና እነሱ እንደመዘገቡ ነው እንዲሁ በኢንፎርሜሽን ደረጃ ያለን። እንግዲህ ዛሬ ምናምን ግቡ እያሉ የተወሰነ ነገር ጀማምረዋል መሰለኝ። የሚቀጥል ሳምንት እንደው የሆነ እንቅስቃሴ ይኖራል ብለን እናስባለን። እንደው ሊያውም ግምት ነው የሚያሆን እኔ ምለ የራሴን ግምት ነው እንጂ የሆነም ይሆናል እንደዚህ ነው ምናምን የሚባል ነገር መረጃ የለም። እስከ ዛሬ ባለው ደረጃ በዚህ ሰዓት 90% ምዝገባ መጨረስ ነበረብን።
በአማራ ክልል ለ2016 ዓ.ም የመማር ማስተማር ዘመን የሚደረገውን ዝግጅት የተማሪዎችን ምዝገባና ግጭቱ ያሳደረውን ተጽዕኖ አስመልክቶ ከክልሉ ትምህርት ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በጉዳዩ ላይ መረጃ እንዲሰጡን በስልክ የጠየቅናቸው የጽህፈት ቤቱና የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጠዋት ስብሰባ እንዳለባቸው ገልጸው ከሰዓት በኋላ እንድንደውል ቢነግሩንም በሰዓቱ የእጅ ስልካቸውን አላነሱልንም። ሆኖም የትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ በ2016 ዓ.ም ምረት እድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶዎቹ ብቻ እንደሆኑ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ለዚህም ምክንያቱን በዘገባው አስረድተዋል።
ዝቅተኛ የሆነበት ጉዳይ የመጀመሪያው የሰላሙ ጉዳይ ነው። የክልላችን የሰላም ሁኔታ ነበረበት ሁኔታ ይታወቃል። አሁን ሰላማዊ በሆኑበት አካባቢ ላይ የተሻለ አፈጻጸም አለ። ይሄ ክልላዊ እንትን ስለሆነ ነው እንጂ ሰላም በሆነባቸው አካባቢ 70% 80% የደረሱ ዞኖች ከተሞች አሉ። ነገር ግን አሁንም ምዝገባ ያልጀመርንባቸው አካባቢዎች ስላሉ
ከፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በኋላ ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች ትምህርትን ጨምሮ አጠቃላይ የሰብአዊ መብቶች አያያዝ ሁኔታን የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እያደረገ እንደሚገኝ የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ገልጸዋል። ክትትሉ ከትግራይ ክልል እንደጀመረና በክልሉ የመማር ማስተማር ሂደትን ለማስጀመር ከፍተኛ ጉድለት መኖሩን ዳይሬክተሩ አመልክተው በአፋር ክልልም ክትትል እየተደረገ እንደሚገኝ ጠቁመዋል። በአማራ ክልል ግን አሁን የሚታየው ግጭት እንቅፋት መፍጠሩን ተናግረዋል።
የአማራ ክልል በተመለከተ ግን አሁን መልሶ ግጭቱ ከማገርሸት ጋር ተያይዞ ያው ኮሚሽኑ አሁን በቀጥታ ያው እዛ ላይ ያደረገው የክትትል ስራው የተጀመረበት ሂደት የለም። ኢቨን የትግራዩም ራሱ መድረስ በቻልናቸውና የጸጥታ ሁኔታ ፈቃድ በሆነባቸው ቦታዎች ብቻ ነው ክትትሉን ያደረግነው ማለት ነው።
ይሄው ተለዋዋጭ መልኮች ያሉት የግጭት ሁኔታና አለመረጋጋት በክልሉ የመማር ማስተማር ዝግጅትና በትምህርት ግብአቶች አቅርቦት ላይ ያሳደረውን ጫና አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ወደ ተከታዩ ዝግጅት እናልፋለን። የህዳሴው ግድብ ቀሪ ግንባታ በአመት ጊዜ ውስጥ እንደሚጠናቀቅ ተገለጸ። ታላቁ የኢትዮጵያ ህዳሴ ግድብ ቀሪ የግንባታ ስራ በአንድ አመት ጊዜ ውስጥ እንደሚጠናቀቅ ኢትዮጵያ አስታወቀች። የግድቡ አራተኛው ዙር የውሃ ሙሌት ከሳምንት በፊት እንደተከናወነ ተገልጿል። ግብጽ በበኩሏ ሙሌቱ ከመርሆች ስምምነት ውጪ የተካሄደ እንደሚገኝ ገልጻ ቅሬታ ማቅረቧን ቀጥላለች። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮ ፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ለአሜሪካ ድምጽ በሰጡት አስተያየት ሙሌቱ የመርሆች ስምምነቱን የጣሰ አይደለም ብለዋል። ጠቅላይ ሚኒስትር አብይ የግድቡን አራተኛ ዙር የውሃ ሙሌት መጠናቀቅ ሲገልጹ የመጨረሻው እንደሆነም ተናግረዋል። የመጨረሻው ሲሉ ምን ማለታቸው እንደሆነ ፕሮፌሰር ያዕቆብ አስረድተዋል። ዝርዝሩን ኬኔዲ አባተ ያቀርበዋል።
በመጋቢት ወር 2003 ዓ.ም የመሰረት ድንጋይ ከተቀመጠለት ጊዜ አንስቶ ከ12 ዓመታት በላይ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አራተኛ ዙር የውሃ ሙሌት ተከናውኗል። መሰረቱን የጣሉት የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ሶስት የሀገር መሪዎች የተፈራረቁበት ግድቡ አስቀድሞ በታቀደለት የአምስት ዓመታት ጊዜ ውስጥ መጠናቀቅ ባይችልም በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ አሁን ወደ መገባደዱ እየተዳረሰ እንደሆነ ተገልጿል። የታላቁ ህዳሴ ግድብ አጠቃላይ የግንባታ መጠን 93% መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታውቀዋል። ከዚህም ውስጥ የሲቪል ስራው 98% መድረሱንና የኮርቻ ግድቡ ደግሞ ሙሉ በሙሉ ተሰርቶ እንዳለቀ ተናግረዋል። የግድቡ ቀሪ ግንባታም በአንድ አመት ጊዜ ውስጥ እንደሚጠናቀቅ ዋና ስራ አስኪያጁ አመልክተዋል። በአባይ ወንዝ ላይ የተዘረጋው ያወዛጋቢው ግድብ ግንባታ ፍጻሜ መቃረቡ እንዲሁም አራተኛው ዙር የውሃ ሙሌት መከናወኑ ይፋ የሆነው ታዲያ በኢትዮጵያ በግብጽና በሱዳን መካከል ያለው አለመግባባት በቀጠለበት ወቅት ነው። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ የተፋሰሱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ እንደሚከተለው ይገልጻሉ።
ውሃ ከግድቡ ከታሰበው ከግማሽ በላይ ተሞልቷል። ይሄ ደግሞ ከእንግዲህ በኋላ የቀረው ስራ ኤሌክትሮ መካኒካሉ እንግዲህ የተርባይኖቹን የመስራት እነዚህ በጣም ፋይን የሆኑ ቴክኖሎጂዎች ናቸው ኢንጂነሮቹ እንደምነግሩን። ሁለተኛ ዋናው ግድብ እየተጠናቀቀ ነው። 93 በሚቀጥሉ ጥቂት አመታት ይፈጸማል። ከዛ በኋላ ውሃው በየክረምቱ እየተሞላ ሀይቁ ከፍ እያለ ይሄዳል። የውሃ ሀይሉም ጉልበቱም ከፍ እያለ ይሄዳል። ግድቡ ሰውነት ላይ ከፍ ብሎ የሚሰሩት ተርባይኖችም ለማንቀሳቀስ የውሃ ከፍታ ለዚህ መሳሪያ እየሆነ ይሄዳል። እንግዲህ አሁን ወሳኝ ደረጃ ነው የደረሰው። በዚህ በኋላ ግድቡ ዘኋላ የምልበት ምክንያት ቢያንስ በቴክኒኩ አንጻር የለም፣ ግድቡ ወሳኝ ደረጃ ደርሷል።
ጠቅላይ ሚኒስትር አብይ አህመድ የግድቡን የውሃ ሙሌት ባለፈው ሳምንት እሁድ ጳጉሜን 5 ቀን 2015 ዓ.ም ማብሰራቸውን ተከትሎ ግብጽ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብጽና ሱዳን ጋር ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015ቱን የመርሆች ስምምነት ወይም ዲክላሬሽን ኦፍ ፕሪንሲፕልስ እና የዓለም አቀፍ ሕግጋትን የሚጻረር ነው ስትል ወቅሳለች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል ባወጣችው በዚሁ መግለጫ በሶስቱ የተፋሰሱ ሀገራት መካከል በካርቱም የተፈረመው የመርሆች ስምምነት ሶስቱ ሀገራት በህዳሴ ግድቡ ሙሌትና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የተደነገገውን አስታውሳለች። ሚኒስቴሩ አያይዞም የኢትዮጵያ የአንድ ወገን ተግባራት በዓለም አቀፍ ህግ የተደነገጉ የታችኞቹን የተፋሰሱን ሀገራት መብቶችና ጥቅሞች እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ከሷል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነትን የሚሆን ዓለም አቀፍ ህግን የተጻረረ እንዳልሆነ አብራርተዋል።
ዴክላሬሽን ኦፍ ፕሪንሲፕልስ ሶስቱ ሀገሮች በደንብ የተነጋገሩበትና በሀገር መሪዎች ደረጃ የተፈረመ መሆኑ የተረጋገጠ ነው። ግን ዴክላሬሽን ኦፍ ፕሪንሲፕልስ ብዙ አንቀጾች አሉት፣ 10 አንቀጾች። እነዚህ አንቀጾች የተያያዙ ናቸው። ግድቡ እየተሰራ ባለበት ጊዜ የተደረገ ስምምነት ስለሆነ ያ ስምምነት ኢትዮጵያ በየውሃ ሙሌቷን የምታካሄደው ግድቡን እየሰራች ነው፣ ፓራሌል ቱ ደ ኮንስትራክሽን ኦፍ ግዳም የሚል ዋና አንቀጽ አለ። ጎን ለጎን እንደሚሄድ በደንብ የሚገልጽ አንቀጽ አለ። ይህ ደግሞ ግድቡን እየሰራች በአጠቃላይ በዓለም ኮንቬንሽናል በሆነ የውሃ አጠቃቀም ትራንስፖርት ውሃ አጠቃቀም ውስጥ የሚገኝ ነው። ይሄ አስተሳሰብ ኢትዮጵያ አንደኛ ግድቡን እየገነባች ጎን ለጎን ነው የምትሞላው። ይሄ እዛ ላይ ተፈረመበት ነው። ሁለተኛ ኢትዮጵያ ይህንን ውሃ ስታለማ ኢኩቴብልና ሪዘርቨር በሆነ አጠቃቀም ሌሎቹን በከፋ መንገድ ባለመጉዳት የሚል ነው። ይሄ ተፈጽሞ ነው ያለው። ግብጽና ሱዳን አንደኛ ሙሌት፣ ሁለተኛ ሶስተኛ ሙሌት ይህን ያህል ችግር አመጣብን የሚል ያቀረቡት ማስረጃም የለም። አራተኛ ሙሌትም እንደዚሁ ነው። ለወደፊት ሙሌቱ ሲጠናቀቅ ያው ብዙ ነው የሚቀጥለው ጊዜ ነው ይህን የሚያሳይ ስለሆነ ስለዚህ ትርጓሜው ፕሪንስፕል ኦፍ ዲክላሬሽንን የሚጻረር አይደለም። በምላቱ ነው መታየት ያለበት ዲክላሬሽኑ ፕሪንስፕል።
በህዳሴ ግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ህብረት መሪነት የሚካሄደው ድርድር በወርሃ ሚያዝያ 2013 ዓ.ም ተመረጠ ከተቋረጠ በኋላ ባለፈው አመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች። ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽ ነው። የድርድሩን መጓተትና እስካሁን ውጤት አልባ መሆኑን አስመልክቶ የቡድኑ አባልና የውሃ ፖለቲካ ተመራማሪው ፕሮፌሰር ያቆብ አስተያየት ሰጥተውናል።
ድርድር ሂደቱ የተጓተተው እኮ ግብጾች ማናቸውም ውሃ መንጭ ሀገር የሚሰራ የውሃ ልማት የእኛን ይሁንታ አስቀድሞ ካላገኘ አይሆንም። አሁንም ቢሆን የምትሰሩት ግድብ አስገዳጅ የሆነ ስምምነት ማዕቀፍ ውስጥ መግባት አለበት። ከሁሉም በላይ ደግሞ ግብጽ የምትደራደረው በ1929 ከእንግሊዞች ጋር ባደረገችው ውል እና 1959 ከሱዳኖች ጋር ባደረገችው ውል በሁለቱም ውል የናይል ውሃ የራሳቸው ንብረት ነው ብሎ በሚያስቡት አስተሳሰብ ላይ ቆማ ነው ግብጽ የምትደራደረው። በኢትዮጵያ በኩል ደግሞ እስካሁን ድረስ በዓለም ባደጉ አስተሳሰቦች እና የናይል ተፋሰስ ሀገሮችም ሲወያዩ፣ ሲነጋገሩ፣ ሲፈራረሙ ደግሞም ፍሬምወርክ አግሪመንት ሲያዘጋጁ በቆዩበት አይነት በጣም ዘመናዊና ለግብጽም ለሱዳንም እኩል በዓለም በሚሰራ ሕግና አሰራር ለሁሉም ሀገር ኢኩቴብልና ሪዘርቨር ውሃ አጠቃቀምን በሚያመቻች መሰረት ላይ ሆና ነው ኢትዮጵያ የምትደራደረው። ስለዚህ የድርድሩ መሰረት ራሱ በጣም የተለያየ ነው። ስለዚህ ዝርዝር ያስፈልገው ይሆናል። ልዩነቱ እና ለመግባባት የማስችለው ይሄ ነው ማለት ነው።
ግብጽና ሱዳን በህዳሴ ግድቡ ላይ የሚያነሱት ተቃውሞ የተለያየ ነው። ግብጽ በዋናነት ግድቡ በተፈጥሮ የሚደርሰኝን የውሃ መጠን ይቀንስብኛል የሚል ተቃውሞ ታቀርባለች። በየጊዜው የተለያየ አቋም በማንጸባረቅ የምትታወቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን ወጥነት የሌለው ከሆነ በአነስተኛ ግድቦች ይዞታ ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በመሆኑም ሁለቱ አገራት ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀውን የውሃ መጠን አስመልክቶ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ጥያቄን ፈጽሞ ላለመቀበል አቋም ይዛለች። ግብጽ ውዝግቡን ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷና በድንበር ተሻጋሪ ውሃ አለመግባባት ጉዳይ ላይ ለመጀመሪያ ጊዜ አጀንዳ ይዞ የተወያየው ምክር ቤቱ ነገሩን ወደ አፍሪካ ህብረት መመለሱ አይዘነጋም። የግድቡ ግንባታና የውሃ ሙሌት አሁን የደረሰበት ደረጃ በድርድሩ ሂደት ላይ ስለሚኖረው ሚና እንዲሁም የታችኛው ተፋሰስ ሀገራት በተለይም ግብጽ ባላት አቋም ላይ ተጽዕኖ ይኖረው እንደሆነ የጠየቅናቸው ፕሮፌሰር ያዕቆብ አርሳኖ ምላሽ ሰጥተውናል።
እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። እኔ ቀደም ሲል ሌሎች እንግሊዞች አወቁልኝ ከሱዳን ጋራ ውሃ ሙሉ በሙሉ የእኛ ነው በሚል መሰረት ካልሆነ ባስተቀረ ውሃው ሊነካብኝ አይችልም በሚል ባሬጅ ሌሎች ሀገሮች ጭራሽ የማይቀበሉት እና ለእነሱ ብቻ ይሰራል ብሎ ባሰቡት ግን ሊሰራ በማይችል አይነት መሰረት ላይ ቆሞ ነው የሚከራከሩት፣ የሚደራደሩት፣ የሚጽፉት እና ይሄ ነው እንግዲህ ግብጽን አስቸግሮ የያዘው። ከዚህ ግብጽ ፈቀቅ ብላ ወደ ዘመናዊነት ከመጣች ለግብጽም ይጠቅማል፣ ለኢትዮጵያም ይጠቅማል። በአጠቃላይ በድንበር ተሻጋሪ ወንዞች ላይ በዓለም ላይ ለሚሰሩ ልማቶችም በር ከፋችና አስተማሪ ሊሆን ይችል ነበር። እንዲህ ካስተማራት ሊያስተምራት ይችላል። እንደምታየው ፖለቲከኞቹም ጸሐፊዎቹም ጋዜጠኞቹ የጀምታ አቋም እንዳይቀየር የማሳደግ ያስፈልግ መንከባከቢያ ግብጽ እየተደራደረች ያለችው በተቻለ መጠን ለግብጽ ህዝብ የገባቸውን ቃልና ግብጽ ውሃውን የግብጽ ግብጻዊ ለማድረግ የማታረገው ነገር የለም። ይሄንን ለህዝቡ ፕሮሚስ ስለሚያደርግ የሀገሩን ፖለቲካና የስም ጥያቄ የሚያረጋጋ መሳሪያ አድርጎ ነው እንጂ የሚጠቀሙት የግብጽን ጥቅም ከሌሎች ሀገሮች ጥቅም ጋር አያይዘው አስማምተው አግባብተው አቋሟን ብትለውጥ ይጠቅማል። ግን አቋም በለወጥ በግብጽ በኩል በጣም አስቸጋሪ ሆኖ ነው እስካሁን ደስ የታየው። ለወደፊት ትለውጣለች ብለን ተስፋ እናደርጋለን።
በአፍሪካ ህብረት ጥላ ስርም ይሆን በሌላ መንገድ ከግድቡ የመሰረት ግንባታ ጀምሮ የሚደረጉ ድርድሮች ሁነኛ ስምምነት ቢርቃቸውም ቀጣይ ዙር የሶስትዮሽ ውይይት በተያዘው መስከረም ወር በአዲስ አበባ እንደሚደረግ ይጠበቃል። ከአንድ ሳምንት በፊት አራተኛው ዙር የውሃ ሙሌት መከናወኑን ተከትሎ ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዩቢክ ሜትር መድረሱ ተገልጿል። አራተኛው ዙር የመጨረሻው ሙሌት እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ስስር ገጻቸው ላይ አያይዘው ማስፈራቸው ይታወሳል። ጠቅላይ ሚኒስትሩ የመጨረሻ ሲሉ ምን ማለት እንደሆነ የጠየቅናቸው ፕሮፌሰር ያቆብ የመጨረሻ የሚለው ቃል ከዚህ በኋላ በሚካሄደው ሙሌት ውሃው በግድቡ አናት ላይ እንደማይፈስ የሚያመለክት እንደሆነ ጠቁመዋል።
አሁን ግድብ ሞላ የሚባለው ሞልቶ በመሃል ግድብ ግንባታ ሲፈስ ኦቨርፍሎ ሲያደርግ ነው። አሁን ዘንድሮ እንደምታየው ከዚህ ከሐምሌ ጀምሮ እየተሞላ አሁን ነሐሴን ጨርሶ መስከረም ላይ ነው እንግዲህ ይሄኛውን ፍሰት ያሳየው። ለወደፊቱ ግድቡ ከፍ እያለ በሚሄድበት ጊዜ ውሃ ወደ ኋላ እየሄደ ሐይቁን ይሞላል እንጂ ወደዚህ ወደ የመፍሰስ ባህሪው እየቀነሰ ይመጣል። ምናልባት አስፈላጊም አይሆንም። ግድቡ ከፍ እያለ ሲሄድ እንግዲህ ውሃ ወደ ኋላ ወደ ሐይቁ እየተገፋ ነው የሚሄድ። ሙሌቱ ወደ ኋላ ወደፊት ሳይሆን ግድቡ ከፍ እያለ ሲሄድ ያው ወደ ውጭ አይፈስም፣ ግን ወደ ኋላ ወደ ሐይቁ እየሞላ ሰፊ የሐይቅ ስፍራ እያያዘ ስለሚሄድ ሞልቶ ፈሰሰ የሚባለው ባህሪውን ሊቀይር ይችላል። ስለዚህ አሁን ኦቨርፍሎ የማድረግ አስፈላጊነቱ ለወደፊት አይኖርም የሚል እሳቤ ታስቦ ሊሆን ይችላል። ግን አሁን በዚህ በዛሬ ደረጃ ላይ ሞልተን ጨርሰናል እናቆማለን የሚል ሀሳብ ሊታሰብ አይችልም። እንዲህ አይነት ትርጓሜም ከጠቅላይ ሚኒስትሩ አባባል ሊወሰድ የሚገባ አይመስለኝም። ሞልተን ኦቨርፍሎ አድርጓል የሚባለው ስለምቀር ምናልባት በዚህ ሀሳብና በዚህ ምክር ይመስለኛል እንዲህ ያሉት እንጂ በተደራው ግድቡ አሁን እስኪያልቅ ድረስ እስከ 74 ቢሊዮን ኪዩቢክ ሜትር እስኪሞላ ዲዛይኑ ይሄ ነው። ግድቡ ከፍ እያለ እየተሞላ በሚቀጥለው በወዳኛው ዓመት ያለ የሚጠናቀቅ ይመስለኛል እንጂ አሁን ዘንድሮ እዚች ላይ ያበቃል የሚል ሀሳብ ሊኖር አይችልም። አገላለጹ ሌላ ትርጓሜ ወይም ደግሞ ሌላ የቴክኒካል አመላካች ያሞላል አመላካች ለማሳየት ሊሆን ይችላል። የኔ ግምት ነው እሱ። ግን እሳቸው በምን አስበውት በቴክኒክ ሰዎች እንዴት እንደተመከሩ እርግጠኛ አይደለሁም። የኔ ሀሳቤ ግን አሁን ያልኩህ ነው።
በያዝነው የ2016 ዓመተ ምህረት 5 ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት የዳሴ ግድቡ ዋና ስራ አስኪያጅ ክፍሌ ወሮ ይህም ከዚህ ቀደም ኃይል ማመንጨት የጀመሩትን 2 ዩኒቶች ጨምሮ ኃይል የሚያመነጩ ዩኒቶችን ቁጥር ወደ 7 ከፍ እንደሚያደርገው አመልክተዋል። አጠቃላይ የዩኒቶቹ ብዛት 13 ነው። 1.8 ኪሎ ሜትር ርዝመትና 145 ሜትር ቁመት ያለው ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ ሙሉ ለሙሉ ተገንብቶ ሲጠናቀቅ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን አጠቃላይ ኃይል የማመንጨት አቅሙ 5150 ሜጋዋት ነው። ይህም በአሁን ወቅት ከ107 ሚሊዮን የአገሪቱ ህዝብ ግማሽ ያህሉ ብቻ የኤሌክትሪክ ኃይል አገልግሎት በሚያገኝበት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ የሚያሳድገው እንደሆነ ተመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የማህበረሰብ ግብረገብነት በኢትዮጵያ የባለሙያዎች አስተያየት። ኢትዮጵያ ከንጉሳዊ ስርዓቱ መውደቅ በኋላ የተከተለቻቸው የፖለቲካና የኢኮኖሚ ርዕዮቶች ለአገሪቱ የማህበረሰባዊ ግብረገብነት እሴት መሸርሸር አስተዋጽኦ ማድረጋቸውን በዘርፉ ላይ የሚሰሩ ባለሙያዎች ይናገራሉ። ከሌሎች ልዩ ልዩ ተጠቃሽ ምክንያቶች ጋር ማህበራዊ ብዙሃን መገናኛዎች በአገሪቱ የግብረ ገብነት እሴት እንደ ማህበረሰብ በየጊዜው እየሳሳ እንደመጣ አመላካች መድረኮች እንደሆኑ ባለሙያዎች ያስገነዝባሉ። ግብረ ገባዊ እሴቱ ወደ ነበረበት የማህበራዊ አስተሳሰብ ደረጃ እንዲመለስ መሰረቱ የሆነው ቤተሰብ በትኩረት ሊሰራ እንደሚገባ ባለሙያዎች ያሳስባሉ። በዚህ ረገድ በግብረ ገብ የታነጹ ተስፋ ሰጪ ወጣቶች ሲወጡ እየታዩ እንደሆነም ያመለክታሉ። አስማማው አየነው በማህበረሰብ ግብረ ገብነት አስተሳሰብና እሴት ላይ መጻፍት ያዘጋጁትን ዶክተር ኤርሴዶ ለንደቦንና በህይወት ክህሎት ስልጠና ላይ የሚሰሩትን አቶ ብርሃኑ ራቦን አነጋግሮ ያሰናዳውን ዘገባ ይከታተሉ።
በኢትዮጵያ ማህበረሰባዊ ግብረ ገብነት ወይም የማህበራዊ ሞራል እሴት ያለበትን ደረጃ አስመልክቶ የተለያዩ አስተያየቶች ሲሰነዘሩ ይደመጣል። ዶክተር ኤርሲዶ ለንደቦ የኖሮማፕ በሚል ርዕስ በማህበረሰብ አስተሳሰብና ስኬታማነት ላይ ባሳተሙት መጽሐፋቸውና የልጆቻችን ኢትዮጵያ የራዲዮ ፕሮግራም ዝግጅታቸው ይታወቃሉ። እርሳቸው እንደሚሉት ከፍተኛ ቁጥር ያለው ልዩ ልዩ ማንነትና የትምህርት ሁኔታ ባለበት የኢትዮጵያ ማህበረሰብ ውስጥ የማህበራዊ ግብረ ገብነት ያለበትን ደረጃ እንዲሁ በቀላሉ ለመገምገምና ደምድሞ ለመናገር ያዳግታል።
ብዙ የሚታዩ ቁሳቁስ ነገሮች ከመኖራቸው አንጻር አደገኛ የማህበረሰብ ሞራል መውደቅ፣ መላሸቅ ምናምን እንዳለ የምትገምታቸው ነገሮች አሉ። በተለይ ባለፉት 5 ዓመት ለምሳሌ ብዙ ጥፋቶች ነበሩ። ንብረት ማቃጠል ነበር፣ የሰዎች መገደል ነበር፣ የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰብ ግብረ ገብነት ጋር ይገናኛል ቢል አንድ ሰው በተወሰነ ደረጃ ልክ ይሆናል። ግን ያ በጉዳዩን ሀፍ ነው የሚሆነው። ያ አይደለም ጉዳዩን የሚገልጸው። እነዚህ ክፉ ነገሮች አፕን እንዳያደርጉ የማድረግ የመንግስት ስራ፣ የህግ የበላይነት ስራ፣ ዜጎችን በህይወት የመኖር መብት የመጠበቅ ስራም ከማህበረሰብ ደረጃ ከቀበሌ ጀምሮ እስከ ከፍተኛ የመንግስት ስልጣን ድረስ የሴኩሪቲ ስራ ካለመሰራት ጋርም የተገናኘ ነገር ስለሆነ ዝም ብሎ ከማህበረሰቡ ኤቲክስ ጋር ብቻ ማገናኘት የሚከብድ ነው ይመስል።
በህይወት ክህሎት ስልጠናና በስነ ልቦና የማማከር ስራ ተሰማርቶ የሚገኙት አቶ ብርሃኑ ራቦ በእርግጥም ማህበረሰባዊ ግብረ ገብነት እየቀነሰ እንደመጣ ይገልጻሉ። በዚሁ አንጻር ግን ተስፋን የሚሰጥ ወጣት ትውልድም እየወጣ እንደሆነ አቶ ብርሃኑ ያመለክታሉ።
አዳዲሶቹ ትውልዶች በተለይ አሁን 12ኛ ክፍል አካባቢ ያሉ፣ ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረ ገብ አላቸው በአብዛኛው። ነገር ግን ግብረ ገቡ ባለንበት ሁኔታ በሚታይ ሁኔታ ተሻሽሯል። የምዕራቡን ዓለም መልካም መልካሙን ትተን መልካም መልካም ያልሆነውን የመውሰድ ጥድፊያ አለ። ለምሳሌ ምዕራቡ ዓለም ላይ ቀጠሮ ማክበር በጣም ትልቅ ቦታ የሚሰጠው ነው። እኛ ሀገር ላይ እሱ ትኩረት አይሰጠውም። ታላቅ ማክበር፣ ጉልበት መሳም፣ ዝቅ ብሎ እግር ማጠግ ከፍታ ነው። እሱ ትልቅነት ነው፣ የኢትዮጵያዊነት መገለጫ ነው። እሱን ግን እንደ ማነስ እንደ አላዋቂነት የሚቆጡ ትውልዶችም አሉ።
ዶክተር ኤርሲዶ ለንደቦ በበኩላቸው ከንጉሳዊ ስርዓት መውደቅ በኋላ የታዩ ፖለቲካዊና ኢኮኖሚያዊ ሁኔታዎች የማህበረሰብን ግብረ ገብነት በመሸርሸር በኩል አስተዋጽኦ እንዳበረከቱ ያስረዳሉ።
ባለፈው 50 ዓመት የተከተልነው ፖለቲካ ኤቲክሱ መነሻ ኤቲክሱ አንድ የመስዋዕትነት ፖለቲካ ነው። ሁለት የቡድን ፖለቲካ ነው፣ የግለሰብ ነጻነትን የሚረሳ ነው። ሶስት ጉልበትን የሚያመልክ ነው። ማለት በቫዮለንስ በጉልበት ጥሩ ነገር ማድረግ ይቻላል ብሎ የሚያስብ ነው። ስለዚህ እርምጃ መውሰድ የሚባሉ ቃላት ለምሳሌ የብዛት የምትሰማቸው መደምሰስ የሚባሉ ከዛ የመጡ ናቸው። ሶስተኛ ደግሞ ግለሰብንም የሚንቁ ናቸው። ሶሻሊዝም የኮሚኒዝም ኤቲክስ ህዝብ የሚባል እና መንግስት የሚባል ዲፋይንድ ያልሆነን ነገር ከግለሰብ በላይ አድርጎ የማየት ነው። ለህዝብ ጥቅም ሲባል የግለሰብ ነጻነት ቢረገጥ ችግር የለም ብሎ ማመን ነው። ከዛ ይሄ ነገር ደግሞ ይቀጥልና ወደ ኢኮኖሚ ስትመጣ ቅይጥ ኢኮኖሚ ነው። በቅይጥ ኢኮኖሚ ውስጥ መንግስት ሀብት በሚቆጣጠርበት ጊዜ የዜጎች ኤቲክስ በጣም ፈተና ላይ ነው የሚወድቀው። ምክንያቱም በሰለጠነው ማህበረሰብ ለምሳሌ ስነ ምግባርን በጣም የሚቃኙ ሁለት ነገሮች ናቸው። አንደኛው የህግ የበላይነት ነው፣ ሁለተኛው ካፒታሊዝም ነው ወይም ገበያ። በሌላ አነጋገር ምን ማለት ነው? አንተ ሰርተህ ካልኖርክ ገበያው ይቀጣል፣ አይሰጥህም። ያልሰራውን ልታገኝ አትችልም። ከዛ ሞራል ደግሞ አልፈ ኢሌጋል ወይም ህገ ደረጃ ከደረስ ደግሞ የህግ የበላይነቱ ያስታግሳል። አሁን አንድ አሜሪካዊ ዜጋ በተፈጥሮ ከአንድ ኢትዮጵያዊ የበለጠ ጨዋ ስለሆነ አይደለም በጣም ጨዋ የሆነ ስነ ምግባር ሲያራምድ የምታየው። ሲስተሙ ስርዓቱ ቀይዶ ይዞት ነው በስነ ስርዓት ማለት ነው። የእኛ ጋር ግን ሳትሰራ የምትበላበት ሲስተም አለ። የማህበር ኑሮ ስለሆነ ሳትሰራም በተወሰነ ደረጃ ከሌላው ሰው የማግኘት ምጽዋት የማግኘት አጋጣሚ አለ። ከዛ አልፎም ደግሞ መንግስት ይመጣልኛል ምትባለ መንግስትም ሰጥካለው ይላል ምግብ ወስነና አረጋግጣለው ይላል እንዲያረግልህ ይላል ትምህርት ሰጥካለው ይላል ምን ሰጥካለው ይላል ስለዚህ የቅይጥ ኢኮኖሚ የፖለቲካል ኢኮኖሚ ከነዚህ ነገሮች ጋር አንድ ላይ ሲመጣ የዜጎችን ሞራል በጣም ነው የሚያወርደው
አሁን ላይ ተጽኗቸው የተጠናከረና የሰፋ የመጣው የማህበራዊ መገናኛ ዘዴዎችም ለማህበረሰባዊ የግብረ ገብነት እሴት መሸርሸር የጎላ ሚና እየተጫወቱ እንደሆነ የሚናገሩት ደግሞ አቶ ብራውን ራቦ ናቸው።
ሰዎች ከፍተኛ የሆነ የጥራ ጫና ያለባቸው ከፍተኛ የሆነ የቤተሰብ ኃላፊነት ያለባቸው ረጅም ጊዜ ማህበራዊ ሚዲያ ላይ በማያገባቸው ነገር ላይ ገብተው ጊዜያቸውን ያጠፋሉ። ሀይ የሚለው ደግሞ የለም። ስርዓት ያስፈልጋል፣ ፖሊቲ ያስፈልጋል፣ ህግ ያስፈልጋል። እነዚህ ነገሮች በብዛት አታይም። ኢትዮጵያዊነቱን በማይገልጽ መልኩ እውነት ይህ ከኢትዮጵያ አንደበት ነው ወይ የወጣው እስከምትል ድረስ ጸያፍ ስድቦች፣ ይህ በጭራጭ ሀይ የሚላቸው ዘመድ ወገን የላቸውም ወይ እስከምትል ድረስ ታያለ። በጣም በሚያሳዝን ሁኔታ እነዚህ ሰዎች ደግሞ ብዙ ተመልካች አላቸው፣ እዚሁ አገር ውስጥ ማለት ነው። ብዙ ኮመንት የሚያደርግ ብዙ ላይክ እና ሼር የሚያደርግ ሰው አላቸው። ይህን ስታይ ትደነግጣለ፣ የወደፊት ነገር ያስፈራሃል።
ዶክተር ኤርሴዶ ለንደቦ ማህበራዊ ብዙሃን መገናኛዎች በማህበረሰባዊ ግብረ ገብነት ላይ ያሳደሩት ያሉትን አስጊና ላስፈላጊ ተጽዕኖ ማድረግና ማስተካከል የሚቻለው ድርጊቱን ሊያርሙ የሚችሉ መልካም ነገሮች በትይዩ እንዲበዙ በማድረግ ነው ይላሉ። በነባራዊ ሁኔታዎች ተጽዕኖ እየሳሳና እየተደፈቀ የቆየውን ኢትዮጵያዊ ማህበረሰባዊ እሴት ወደነበረበት ለመመለስ ግን የማህበረሰብ ማህጸን በሆነው ቤተሰብ ላይ ከመሰረቱ ትኩረት ሰጥቶ መስራት እንደሚገባ ይመክራሉ።
በመጀመሪያ በግለሰብ ደረጃ ራሱ ሁሉ ሰው መጀመሪያ ጨዋ ይሁን፣ ልክ የሆነውን ያደርግ እያንዳንዱ ግለሰብ ማለት ከዛ ልጆቹ ላይ ቤተሰቡ ላይ ያደርግ። ከዛ የተጨማሪ ሀብትና ጊዜ ካለው ደግሞ በሰፈሩ ያደርግ፣ በትምህርት ቤት ያደርግ፣ በእድር ያደርግ፣ በቤተ ክርስቲያኑ ያደርግ፣ በመስጊዱ ያደርግ፣ በመስሪያ ቤቱ ያደርግ። እንደዚህ እያለ ነው አገር የሚገነባው። እና አየር ላይ እኔ ስነ ምግባርን በመገንባት የመንግስት ሚና ብዙ አይታይም። መንግስት ህግ ያስከብር፣ ሞራል ሳይሆን የመንግስት ራይት ሌጋል። ስለዚህ ስነ ምግባር ድንበር ታልፎ ወደ ወንጀል የሚሄዱ አክቲቪቲዎችን ከስር ከስር ሳያድር በስነ ስርዓት ፍትህ ይስጥ። ሴኪሪቲ ያስከብር፣ የህግ የበላይነት ያስከብር፣ ፍርድ ቤቶችን ያጠንክር፣ የፖሊስ ስራ ጥሩ ያደርግ፣ የዜጎችን በህይወት የመኖር መብት ይጠብቅ። ያን ጊዜ ዜጎች ወደ ስነ ምግባራቸውን ተገደው ይጠብቃሉ። የመንግስት ስራ ያ።
መንግስት ከአራት ዓመት በፊት ባዘጋጀው የትምህርትና ስልጠና ፍኖተ ካርታ ማህበረሰባዊ ግብረ ገብነት ወደነበረበት የማህበራዊ አስተሳሰብ ማዕቀፍ ደረጃ ለመመለስ በትምህርት ስርዓት ውስጥ እንዲካተት እየሰራ እንደሚገኝ ማስታወቁ የሚታወስ ነው። በአሁኑ ወቅትም የትምህርትና ስልጠና ፍኖተ ካርታው ተግባራዊ እየተደረገ እንደሚገኝ ከትምህርት ሚኒስቴር ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ መስከረም 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ።
Willis Conover speaking. This is the Voice of America Jazz Hour. The music of jazz parallels the freedom that we have in America, something that not every country has.
የሰማችሁት ለረጅም ዓመታት በተለይም የጃዝ ሙዚቃን ከአሜሪካ ድምፅ ለዓለም ሲያሰማ የነበረውን ዊሊስ ኮኖቨርን ነበር። በቀዝቃዛው ጦርነት ወቅት በተለይም ለምስራቅ አውሮፓ ታላቅ ባለውለታ ነበር ይባላል። በወቅቱ ሶቪየት ኅብረት ተብላ በምትጠራውና በሌላውም የሶሻሊስት ዓለም ያሉ ሰዎች የተከለከለውን የአሜሪካ ሬዲዮ ተደብቀው በሚሰሙበት ወቅት ዊሊስ ኮኖቨርን ምርጫቸው ነበር። ከእንደ አውሮፓውያን አቆጣጠር 1955 ሕይወቱ እስካለፈበት 1996 በተለይም ጃዝ ሙዚቃን ለዓለም ያቀርብ የነበረው ዊሊስ ኮኖቨር በወቅቱ በሶሻሊስቱ ዓለም ወጣት ሙዚቀኞች የነበሩና አሁን አንቱ የተባሉ የጃዝ ሙዚቀኞች ታላቅ ባለውለታቸው እንደሆነ ይናገራሉ። በዋሽንግተን ዲሲ ያሉ የጃዝና ሌሎችም የሙዚቃ ሙያተኞች የዘረኝነትን አጥር ሰብረው በአንድ ላይ እንዲጫወቱ በማድረግ ትልቅ ሚና እንደነበረው ይነገርለታል።
This is the voice of America. Washington, D.C.
Willis Conover, ውሎው ከታላቅ ጃዝ ሰዎች ጋር ሲሆን የሰማችሁት ሉዊስ አርምስትሮንግ ባንድ ዶክተር የቪዮን ጣቢያ ሲያስተዋውቅ የተቀረጸውን ነው። አርምስትሮንግን ካነሳን ታዲያ የዛሬ ምሽት የሙዚቃ ቀናን ለምን በሷን ጀምርም?
Give me a kiss to build a dream on, and my imagination will thrive upon that kiss. Sweetheart, I ask no more than this, a kiss to build a dream on. Give me a kiss before you leave me, and my imagination will feed my hungry heart. Leave me one thing before we part, a kiss to build a dream on. When I'm alone with my fancies, I'll be with you, weaving romances, making believe they're true. Oh, give me your lips for just a moment, and my imagination will make that moment live. Give me what you alone can give, a kiss to build a dream on. Moment live. Oh, give me what you will want and give. I kiss the build a dream on.
Give me a kiss to build a dream on, ይላል አርምስትሮንግ። ብዙም ማብራሪያ የሚያስፈልገው ሙዚቃ አይደለም። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት አብሬያችሁን ማመሸው እንግዲህ ወሌ ነኝ። ካሲናው ጎጃም በአስቻሎ ፈጠነ
ሀገራችን ጎጃም ሰው ደምታችን አባይ ሰው ደምታችን አባይ እንደ መስቀሎ ሰው ደምታችን ወይ ሰው ደምታችን ወይ እንባሯን ቶ መስቀል ሰው ደምተነከሰች ሰው ደምተነከሰች ያው እንዳለ ሰው ደምብሮና ገባች ሰው ደምብሮና ገባች የዳጉሳ ተላ ሰው ደምለውን ቀራሪ ሰው ደምለውን ቀራሪ አሁን ገና መጣይ ሰው ደምስኳላ ተማሪ ሰው ደምስኳላ ተማሪ እቴመላ ሰው ደምተመላ ሰው ደምተመላ ሰው ደምተመላ ሰው ደም
አሻሎ ፈጠነ ካሲናው ጎጃም ብሎ የለቀቀውን ዜማ ነበር የሰማነው። የሙዚቃ ቀና ይከተላል። አስተናጋጃችሁ እንደወለኔ ነኝ። በ11 ዓመቱ ሙዚቃ የጀመረው ዊዝኪድ በናይጄሪያ ቁጥር አንድ ዘፋኝ እንደሆነ ይነገርለታል። በአፍሮቢት የሙዚቃ ስልት አድናቆትን ያተረፈው ዊዝኪድ በአፍሪካ ቀዳሚ ከሆኑት ተጽዕኖ መፈጣሪ የሙዚቃ ባለሙያዎች አንዱ ነው። ለምሽቱ የመረጥኩላችሁ ኤሰንስ የተሰኘውን ስራውን ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኝ ነኝ።
የቢራቢሮ ዋናው መልእክቱ ወደፊት ተስፋ እንዳለን ከትንሽ ተነስቶ ማደግ እንደሚቻል ያለው መልእክት ነው። በጣም አመሰግናለሁ።
ቤቲ ጂ ነች ከቢራቢሮ ጋር። የቤቲ ጂን ቢራቢሮ የተሰኘውን ዜማ ነበር ያደመጥነው። የሙዚቃ ቃና ይቀጥላል።
Long, long time ago, I can still remember how that music used to make me smile. And I knew if I had my chance, I could make those...
American Pie በአገሬው የተለያዩ ትውልዶች ላለፉት 50 ዓመታት ተወደ የቆየ ዘፈን ነው። በዳን ማክሊን የተዘፈነው ይህ ዘፈን የወቅቱን የሙዚቃና የፖለቲካ ሁኔታ እንደሚያንጸባርቅ ይነገርለታል። ዳን ማክሊን ስለ ጻፈው ግጥም ትርጉም ብዙ አይናገርም።
I couldn't take one more step. I can't remember if I cried when I read about his widowed bride. Something touched me deep inside the day. The music died. Sing it with me. So bye bye, Miss American Pie. Don't push it into the levee, but the levee will drop. Them good old boys are drinking whiskey and rye. Singing this will be the day that I die. Turn loud.
ላንድማርክ ነው። ከ50 ዓመታት በፊት እንደ አውሮፓን አቆጣጠር 1971 በእጁ የጻፈውን ግጥም ከ8 ዓመታት በፊት ለጨረታ አቅርቦ ስሙ ያልተጠቀሰ ገዢ 1.2 ሚሊዮን ዶላር ከፍሎ ወስዶታል። የዛሬው የሙዚቃ ቃና የመጨረሻው ምርጫዬ ይህ የጥላሁን ገሰሰ ቤት ነው መንገዱ የተሰኘው ድንቅ ዜማ ነው። በዚሁ ዜማ ነው የሚሰናበታችሁ አድማጮች። የሳምንት ሰው ይበለን። ሰላም። የፍቅር አዳራሽ ኗሪነት አለ ወይ ወይ ሲሆን ፍራሽ ዙሪያ ጥራ አለ ወይ ወይስ ነው ወይ ሜዳ ቦታ ስትርፋ አለ ወይ ማረፊያ ለእንግዳ እያቄ ስቲላቅርብ እንዲያው ለነገር
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።